ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሚያዝያ 25 2016 ዓ.ም ስርጭታችን ጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንት በፖሊስ ተይዘው እንደታሰሩ ከገለጸቻቸው አገልግሎቶቿ የተወሰኑት መፈታታቸው ተሰምተዋል። ይህንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ ይዘናል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምታመሸው ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችኋለን። እንግዲህ ወልድ ይጠብቃችኋል።
በድጋሚ እንደምን አመሻችሁ። በሰሜን ኢትዮጵያ የሱዳንና የኤርትራ ፍልሰተኞች መጠለያቸውን ለቀው ወጡ። ኤርትራ የአሜሪካውን የሰብአዊ መብት ሪፖርት ቅጥፈት ስትል ገለጸች። እንዲሁም በኬንያው ጎርፍ የሟቾች ቁጥር እያሻቀበ ነው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሰሜን ኢትዮጵያ አንድ በተባበሩት መንግስታት ድርጅት በሚተዳደር የፍልሰተኞች መጠለያ የነበሩ 1000 የሚሆኑ የሱዳንና የኤርትራ ፍልሰተኞች ለቀው መውጣታቸውን ድርጅቱ ዛሬ አርብ አስታውቋል። ፍልሰተኞቹ መጠለያውን ለቀው የወጡት ዝርፊያ፣ ተኩስ እንዲሁም እገታዎች ተፈጽመዋል የሚሉ ሪፖርቶችን ተከትሎ እንደሆነ አንድ የተመድ የስደተኞች ከፍተኛ ኮሚሽን ባለስልጣን ለኤኤፍፒ ዜና ወኪል ተናግረዋል። በአማራ ክልል በሚገኘው አውላላ የፍልሰተኞች መጠለያ ጣቢያ የነበሩትና ከሱዳንና ከኤርትራ የመጡት ፍልሰተኞች ደህንነት ስለማይሰማቸው ለቀው ወጥተዋል ሲል ተመድ አስታውቋል። የአውላላ መጠለያ ከመተማ 70 ኪሎ ሜትር ላይ የሚገኝ ሲሆን የስደተኞች ድርጅቱና የኢትዮጵያ ባለስልጣናት ፍልሰተኞቹ ወደ መጠለያው እንዲመለሱ ቢያበረታቱም ፍልሰተኞቹ አልተቀበሉትም ተብሏል። ከመጠለያው 1.5 ኪሎ ሜትር ርቀው በመንገድ ላይ እንደሚገኙም ታውቋል። ኤርትራ የአሜሪካውን የሰብአዊ መብት ሪፖርት ቅጥፈት ስትል ገልጻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሀገራትን የሰብአዊ መብቶች አያያዝ በተመለከተ ባለፈው ሳምንት ያወጣውንና በኤርትራም ስላለው የመብት አያያዝ ሁኔታ ያካተተውን ሪፖርት በተመለከተ ሀገሪቱ በሰጠችው ምላሽ የተለመደና ለረጅም ጊዜ ተአማኒነት ያጣ የሐሰት ክስ ነው ብላለች። ዋሽንግተን ዲሲ በሚገኘው የኤርትራ ኤምባሲ የወጣው መግለጫ ዋናው ጉዳይ አሜሪካ ቀድሞውንም በሰብአዊና የመንግስት አስተዳደር ሌላውን ዓለም ልትሰብክ ህጋዊም ሆነ ሞራላዊ መብት አላትን ሲል ጠይቋል። ባለፈው ሳምንት የወጣው የአሜሪካው ዓመታዊ የሀገራት የሰብአዊ መብት ሪፖርት ኤርትራን በተመለከተ እንዳሰፈረው ከቀደመው ዓመት አንጻር የተለየ ለውጥ እንደሌለ፣ የኤርትራ መከላከያ ኃይሎች ባለፈው መጋቢት በሰሜን ኢትዮጵያ በነበረው ግጭት የጦር ወንጀሎችን ጨምሮ ግድያ፣ መድፈርና ሌሎች የጾታ ጥቃቶች መፈጸማቸውን፣ በአገሪቱ መንግስት የግዳጅ መሰወር፣ ሰቆቃ፣ ጭካኔ የተሞላበትና ኢሰብአዊ የሆነ አያያዝ፣ አስቸጋሪና ሕይወትን አደጋ ላይ የሚጥል የእስር ቤት ሁኔታ፣ በዘፈቀደ መያዝና መታሰር፣ የፍትህ አካላት ገለልተኛ አለመሆን፣ በፖለቲካ ምክንያት መታገት፣ በሌሎች ሀገራት በሚገኙ ኤርትራውያን ላይ የሚፈጸም ጭቆናና ሌሎችም የመብት ጥሰት ሲል የገለጻቸውን በዝርዝር አስቀምጧል። የኤርትራ ኤምባሲ የሪፖርቱን ይዘት፣ አሰራር፣ ትርክትና ድብቅ ገፊ ምክንያት በማያሻማ መንገድ ይቃወማል ብሏል መግለጫው። ሪፖርቱ ከተለመደውና በኤርትራ ላይ ከሚሰነዘረው መራር ወቀሳ ምንም የተለየ ነገር የለው ሲልም አክሏል ኤምባሲው። በኢትዮጵያ ስላለውና በመንግስት ላይ ስለሚካሄደው አመጽና ጦርነት ሪፖርቱ በስፋት መዘርዘሩና ኤርትራን ማገናኘቱ አሜሪካ የሚያሳስባት የኤርትራ የህዝብ ደህንነትና የቀጠናው ሰላምና መረጋጋት እንዳልሆነ አሳይተዋል ብሏል። ለጂኦፖለቲካ ጥቅም ሲባል የኤርትራን የማይገረሰስ መብት አደጋ ላይ በሚጥልና በቀጠናው ዘላቂ ሰላምና መረጋጋት እንዳይኖር የባይረን አስተዳደርም ለአመታት የነበረውን የአሜሪካ አቋም ዋና ጉዳይ አድርጎ ቀጥሎበታል ሲል አክሏል መግለጫው። የውጭ ጉዳይ መስሪያ ቤቱ የሰብአዊ መብት ሪፖርት የአሜሪካን ጸረ ኤርትራ አቋም በድጋሚ ያሳየ እንደሆነም የዋሽንግተኑ የኤርትራ ኤምባሲ በመግለጫው አመልክቷል። በኬንያ በጎርፍ ምክንያት የሞቱ ሰዎች ቁጥር ከ200 በላይ እንዳሻቀበ የሀገር ውስጥ ጉዳይ ሚኒስቴር ሲያስታውቅ፣ ወደ ጎረቤት ታንዛኒያ በመጠጋት ላይ ያለው አውሎ ንፋስም ስጋት ፈጥሯል። በምስራቅ አፍሪካ በመጣል ላይ ያለው ከፍተኛ ዝናብ ጎርፍ በማስከተሉ ሰብልና መኖሪያ ቤቶች ሲወድሙ በሺህ የሚቆጠሩ ተፈናቅለዋል። ባለፈው ሳምንት መጨረሻም በአዲስ አበባ 4 ሰዎች በጎርፍ አደጋ መሞታቸው ይታወሳል። በኬንያ ባለፉት 24 ሰዓታት ውስጥ 22 ሰዎች ሲሞቱ ከዝናብና ጎርፍ ጋር በተያያዘ የሞቱ ሰዎች ቁጥር 210 መድረሱን የአገር ውስጥ ጉዳይ ሚኒስቴር ዛሬ አርባ አስታውቋል። 165,000 ሰዎች ሲፈናቀሉ 90 የሚሆኑት የደረሱበት አልታወቀም ተብሏል። የአገሪቱ ፕሬዝዳንት ዊሊያም ሩቶ በመጪው ሳምንት ትምህርት ቤቶችን ለመክፈት ታቅዶ የነበረ ቢሆንም ላልተወሰነ ጊዜ ተዘግተው እንደሚቆዩ ዛሬ አስታውቀዋል። በዱባይ ደግሞ በአንድ ወር ውስጥ ለሁለተኛ ጊዜ በጣለው ከባድ ዝናብ ምክንያት በርካታ በረራዎች መሰረዛቸውን አንድ የአየር ማረፊያው ባለሥልጣን አስታውቀዋል። ሰራተኞች ከቤት ሆነው እንዲሰሩ፣ ትምህርት ቤቶችም በኢንተርኔት ማስተማራቸውን እንዲቀጥሉ የዱባይ ባለሥልጣናት የትላንቱ ዝናብ ከመጣሉ አስቀድሞ ማሳሰቢያ አውጥተዋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በመረጃ ላይ የተመሰረተ ነጻና ገለልተኛ ዘገባ ማግኘት መሰረታዊና ሰብአዊ መብት መሆኑን የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ USAGM ዋና ሥራ አስፈጻሚ አማንዳ ቤነት ዛሬ አስታውቀዋል። ቤነት ዛሬ ሚያዝያ 3 እየተከበረ ያለውን የዓለም የፕሬስ ነጻነት ቀን አስመልክቶ ባስተላለፉት መልእክት የፕሬስ ነጻነት በዓለም ዙሪያ የከበደ ፈተና ውስጥ መሆኑን ጠቁመው ከUSAGM እህትማማች ድርጅቶች አንዱ የሆነው የነጻ አውሮፓ ሬዲዮ ባልደረባ አልሱ ኩርማሼቫ ያላግባብ በሩሲያ እስር ቤት ውስጥ በከበደ ሁኔታ ታስራ እንደምትገኝ ተናግረዋል። በዓለም ዙሪያ ካሉ ጋዜጠኞች ጋርም በጽናት እንደሚቆሙ ቤኔት አስታውቀዋል። እለቱን አስመልክቶ የቪኦኤ ተጠባባቂ ዲሬክተር የሆኑት ጃን ሊፕማን ለቪኦኤ እያንዳንዱ ቀን የነጻ ፕሬስ ቀን ነው ብለዋል። ሌሎችም የቪኦኤ እህት ድርጅቶች እና ኃላፊዎች ለዛሬው የዓለም የነጻ ፕሬስ ቀን መልእክቶቻቸውን አስተላልፈዋል። በምሽቱ ሰፋ ያለ ዘገባ ይኖረናል። በሌላ በኩል ደግሞ ድንበር የለሽ የጋዜጠኞች ቡድን RSF እለቱን አስመልክቶ ባወጣው የዓለም የፕሬስ ነጻ ሪፖርት የሳህል ቀጠና ነጻ ፕሬስ የጠፋበትና የአገር ፍቅር መረጃ ነጻና ጥራት ያለውን የጋዜጠኝነት ዘገባ የዋጠበት ቀጠና ሲል ጠርቶታል። ይሁን እንጂ በቀጠናው ብሩህ ገጽታን ያሳየው የRSF ይህ ታንዛኒያ፣ ሞሪታንያ መሻሻል ማሳየታቸውን አስታውቋል። በቻድ የሽግግር ፕሬዝዳንት የሆኑት ጀነራል መሐመድ ኢድሪስ ዴቢ በስልጣናቸው ለመቀጠል ሙከራ ላይ ናቸው በሚል የተበሳጩ ወጣቶች የምርጫ ዘመቻ ፖስተሮቻቸውን ከየመንገዱ ቀደው ሲጥሉ ተስተውለዋል። የቀድሞ ተቃዋሚ እና የአሁኑ ጠቅላይ ሚኒስትር ሰክሰስ ማስራን ጨምሮ በመጪው ሰኞ ለምርጫ የሚቀርቡት የዴቢ ተቀናቃኞች በመቶዎች የሚቆጠሩ ደጋፊዎቻቸው እንደተያዙ አስታውቀዋል። የቻድ መዲናን ኢንጃሚናን ጨምሮ በበርካታ ከተሞች የዴቢ የምርጫ ፖስተሮችን ተቃዋሚ ሰልፈኞች በማውረድ ላይ ናቸው። በተለያዩ ማህበራዊ መድረኮች በተሰራጩ ምስሎች በቻድ ለውጥ እንዲኖርና የዴቢ ስርወ መንግስት ብለው የገለጹት አገዛዝ እንዲያከትም ሲቪሎች ጠይቀዋል። ጀነራል መሐመድ ኢድሪስ ዴቢ ከሶስት ዓመታት በፊት ወደ ስልጣን የመጡት አገሪቱን ለሰላሳ ዓመታት የገዙት አባታቸው ኢድሪስ ዴቢ በአማጽያን መገደላቸውን ተከትሎ ነው። ጀነራል መሐመድ ኢድሪስ ዴቢ የምርጫ ዘመቻቸው እንቅፋት እንደገጠመው፣ የዘመቻ ሰራተኞቻቸው ጥቃት እንደተፈጸመባቸው፣ እንዲሁም ፖስተሮቻቸው እየተወገዱ እንደሆነ በዚህ ሳምንት በቴሌቪዥን ቀርበው አስታውቀዋል። በመጨረሻም የቀድሞው ፕሬዝደንት ዶናልድ ትራምፕ ወደ ስልጣን ሊመለሱ ይችላሉ በሚል የደቡብ ኮሪያ ኒውክሌር የመታጠቅ ጥያቄ እንደገና በማነጋገር ላይ ነው። ዶናልድ ትራምፕ በዚህ ሳምንት ከታይም መጽሔት ጋር ባደረጉት ቃለ ምልልስ የሰጡን አስተያየት የደቡብ ኮሪያ መገናኛ ብዙሃን የአሜሪካ ወታደሮችን ከአገሪቱ የማስወጣት ዛቻ አድርገው ተርጉመውታል። ትራምፕ በደቡብ ኮሪያ የሚገኙ የአሜሪካ ወታደሮች አደገኛ ሁኔታ ውስጥ ናቸው ሲሉ ተናግረዋል። ኒውክሌር ታጣቂዋን ጎረቤት ሰሜን ኮሪያን ለማመልከት ነው ተብሏል። በመሆኑም ደቡብ ኮሪያ ከአሜሪካ ለሚደረግላት ጥበቃ ተጨማሪ ክፍያ መፈጸም አለባት ብለዋል ትራምፕ። አንዲትን ባለጸጋ ሀገር ለምን እንጠብቃለን ያሉት ትራምፕ የአሜሪካ ወታደሮች መገኘት በሌለባቸው ሌሎችም ስፍራዎች ይገኛሉ ብለዋል። ትራምፕ ይህን መሳይ ንግግር ሲያደርጉ የመጀመሪያው አይደለም። በደቡብ ኮሪያ የሚገኙ የአሜሪካ ወታደሮች ጥቅምና አስፈላጊነት ላይ ጥያቄ ሲያነሱ ቆይተዋል። የትራምፕ ደጋፊዎች እንደሚሉት የቀድሞ ፕሬዝዳንት አስተያየቶች 28500 የአሜሪካ ወታደሮች የሚገኙባት ደቡብ ኮሪያ ወጫቸውን በተመለከተ ተጨማሪ እንድትከፍል ለማድረግ የመደራደሪያ ስልት ነው። በደቡብ ኮሪያ የሚገኙ ወግ አጥባቂ ጋዜጦች የአገሪቱ የኒውክሌር ኃይል የመታጠቅን ጥያቄ እያነሱ በመጻፍ ላይ ናቸው። ክብራትና ክብራን በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ ሀብታሙ መራቸዋለሁ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ሚያዝያ 25 2016 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዛሬ ምሽት በመስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ደግሞ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንት በፖሊስ ተይዘው እንደታሰሩ ከገለጸቻቸው 5 አገልጋዮች ውስጥ 2 ዛሬ አርብ መፈታታቸውን ቤተሰቦቻቸው ገልጸዋል። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሕዝብ ግንኙነት መምሪያ የሚዲያና ሕትመት ዋና ክፍል ኃላፊ የሆኑት መምህር ዶክተር አካለ ወልድ ተሰማ ለአሜሪካ ድምጽ በሰጡት ቃለ መጠይቅ አገልጋዮቹ በፌደራል ፖሊስ የወንጀል ምርመራ ቢሮ መታሰራቸውን ማረጋገጣቸውን ተናግረዋል። የተያዙበት ጉዳይ ለቤተክርስቲያን ከሚሰጡት አገልግሎት ጋር የተያያዘ መሆኑን አለመሆኑን ለማጣራት ክትትል እየተደረገ እንደሚገኝም ተናግረዋል። ትናንት ከተያዙት አገልጋዮች መካከል የቤተክርስቲያኒቱ የደቡብና ምዕራብ አፍሪካ አህጉረ ስብከት ዋና ስራ አስኪያጅ ሊቀመምህራን ብርሃኑ ተክለያሬድ እንደሚገኙባቸው ኃላፊው ገልጸዋል። የዚህን ጉዳይ ዝርዝር ገብረ ሚካኤል ገብረ መድን ያሰማናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሕዝብ ግንኙነት መምሪያ የሚዲያና ሕትመት ዋና ክፍል ኃላፊ መምህር ዶክተር አካለ ወልድ ተሰማ ዛሬ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ትላንት ሐሙስ ሚያዝያ 24 ቀን 2016 ዓ.ም 5 የቤተክርስቲያኒቱ አገልጋዮች መታሰራቸውን አረጋግጠናል ብለዋል።
ባለን መረጃ መሰረት 5 ሰዎች እንደተያዙ መረጃው ደርሶናል።
ትላንት ከተያዙት የቤተክርስቲያኒቱ አገልጋዮች መካከልም የደቡብና ምዕራብ አፍሪካ አህጉረ ስብከት ዋና ስራ አስኪያጅና የማህበረ ቅዱሳን ሰብሳቢ እንደሚገኙባቸው መምህር ዶክተር አካለ ወልድ ገልጸዋል።
መርጌታ አብርሃም ተክለያሬድ የመጀመሪያው ናቸው። በቅዱስ ሲኖዶስ ጽሕፈት ቤት ውስጥ በቃለ ጉባኤነት የሚያገለግሉ ናቸው። አሁን ባለው ሁኔታ የደቡብና ምዕራብ አፍሪካ ዋና ስራ አስኪያጅ ሆነው ተሾመዋል። ሁለተኛው ቀሲስ ዶክተር ሙልጌታ ስዩም የማህበረ ቅዱሳን ሰብሳቢ ናቸው። እንደዚሁም መምህር ዋሲሁን የማህበረ ቅዱሳን መጽሐፊ ናቸው። ወይዘሪት ሴቨን የምትባል የአዲስ አበባ ወጣቶችና ጎልማሶች ማህበር ሰብሳቢ ናት። እንደዚሁም የዛ ማህበር አንድ አባል አብሯት እንደታሰረ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣቶችና ጎልማሶች ማህበራት ህብረት ሰብሳቢ ከሆኑት ወይዘሮ ፌቨን ዘሪሁን ጋራ የታሰሩት ሁለተኛው ሰው የማህበራት ህብረቱ የቀድሞ አመራር እንዳልካቸው አብዬ እንደሆኑ ታውቋል። አገልጋዮቹ የተያዙበት ጉዳይ ለቤተክርስቲያን ከሚሰጡት አገልግሎትና በቤተክርስቲያኒቱ ከተሰጣቸው ኃላፊነት ጋራ የሚያያዝ ይሆን አይሆን ለማጣራት ክትትል እየተደረገ መሆኑን መምህር ዶክተር አካለ ወልድ ተሰማ ተናግረዋል።
በምን ጉዳይ ነው በቀጥታ ከቤተክርስቲያን አገልግሎት ጋር በተያያዘ ወይም ለቤተክርስቲያን በሚሰጡት አገልግሎት ጉዳይ ጋር የተያያዘ ነው ወይ የሚለውን ለማጣራት ቀጥተኛ የሆነውን መረጃ ከቤተሰቦቻቸው ለማግኘት ነው ጥረት ያደረግነው። ምክንያቱም የመጀመሪያው በዚህ ጉዳይ ነው የመረመረውን ሲሉ ቤተክርስቲያን በሰጠቻቸው የሥራ ኃላፊነት ወይም ደግሞ ቤተክርስቲያንን በሚያገለግሉበት መንገድ ተመርምረው ከሆነ መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የራሱ እርምጃ መውሰድ ስላለበት ያንን ለማወቅ ነው ያደረግነው። ነገር ግን እስከ ትላንት ምሽት ድረስ በነበረን መረጃ ቤተሰቦቻቸው አላገኟቸውም። ስለዚህ እነሱ ስላላገኟቸው በምን እየተመረመሩ እንደሆነ የምናውቀው ነገር የለም።
ይህ በእንዲህ እንዳለ ከታሰሩት አገልጋዮች መካከል ሁለቱ ማለትም የማህበረ ቅዱሳን ሰብሳቢ ሊቀ ትጉሃን ቀሲስ ዶክተር ሙልጌታ ስዩምና የማህበሩ ዋና ጸሐፊ መምህር ዋሲሁን በላይ ዛሬ ከቀትር በኋላ መፈታታቸውን ማህበረ ቅዱሳን በማህበራዊ ትስስር ድረገጹ አስታውቋል። ታስረዋል ስለተባሉት የቤተ ክርስቲያን አገልጋዮች አስተያየት እንዲሰጡን የጠየቅናቸው የኢትዮጵያ ፌደራል ፖሊስ ቃል አቀባይ አቶ ጄላን አብዲ ጉዳዩ የሚመለከተው የኮማንድ ፖስቱን ነው ብለዋል። የቤተ ክርስቲያኒቱ አገልጋዮች ለምን እንደታሰሩ የታወቀ ነገር የለም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየቀረበላችሁ የሚገኘውን የአርብ ምሽት ስርጭታችንን ነው። ቀደም ብሎ ገብረ ሚካኤል ያስደምጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ወደ ቀጣዩ ዘገባ ስንሻገር በመንግስትና በፕሪቶሪያው የሰላም ስምምነት አከራካሪ የተባሉ በሚጠሩ አካባቢዎች ከጦርነቱ በኋላ የተቋቋሙት አስተዳደሮች በሁለት ወራት ውስጥ እንደሚፈርሱ ከፌደራልም ሆነ ከክልል መንግስታት የተገለጸላቸው ነገር እንደሌለ የወልቃይት ጠገዴ፣ የራያ አላማጣና የጸለምት አካባቢ አስተዳደሮች አስታውቀዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የአካባቢው አመራሮች በትግራይ ክልል ጊዜያዊ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጀነራል ታደሰ ወረደ የተሰጠው መግለጫ ያንድን ወገን ፍላጎት የተንጸባረቀበት ፕሮፓጋንዳና ሌላ ደም አፋሳሽ ግጭት መቀስቀስ ምክንያት የሚሆኑ ሲሉም ተችተዋል። ለማንነትና ራስ በራስን የማስተዳደር ጥያቄዎች በሕግና በመርህ ላይ የተመሰረተ መፍትሄ እንዲሰጥም አመራሮቹ በአጽንኦት ጠይቀዋል። የዚህን ጉዳይ ዝርዝር መስፍን አራጌ ይነግረናል።
የፕሪቶሪያው ስምምነትን ጨምሮ መንግስት አከራካሪ በሚላቸው አካባቢዎች በተቋቋሙ አስተዳደሮች ጉዳይ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚዳንት ሰሞኑን የሰጡት መግለጫ ያንድ ወገን ፍላጎት የተንጸባረቀበት ፕሮፓጋንዳ ነው ሲሉ የጸለምት ጊዜያዊ አስተዳደር ካቢኔ አባል አለን አሰጋ ተችተዋል። ምክትል ፕሬዚዳንቱ ሌተናንት ጀነራል ታደሰ ወረደ ይገባኛል ጥያቄ በሚነሱባቸው የትግራይና አማራ ክልሎች አጎራባች አካባቢዎች ከጦርነቱ በኋላ የተመሰረቱት አስተዳደሮችን በመጪዎቹ ሁለት ወራት ውስጥ በማፍረስ ተፈና ቀውጭን ለመመለስ ከፌደራል መንግስቱ ጋር መግባባት ላይ ተደርሷል ማለታቸው ለሌላ ዙር ደማፋሳሽ ግጭት ምክንያት የሚሆን ነው ሲሉ አቶ አለን አስተያየት ሰጥተዋል።
የህወሓት ኃይሎች የመጀመሪያ የፕሪቶሪያው ስምምነት ትጥቃቸው እንዲፈቱ ወተሐድሶ እንዲወስዱ እንዲገቡ ጠለምት አካባቢ ያሉ የህወሓት ኃይሎችም ከጠለምት ወጥተው ተከዜን ተሻግረው ትግራይ እንዲሄዱ የተያዙ ቀበሌዎች ነጻ እንዲወጡ ማለትም አምሾ ምድርና ደገብራይ ሜዳ ጥርሰጌ የተባለ አካባቢዎች አሁን ህዝባችን ታፍኖና እየተደበደበ የሞተ እየተሰቃየ ያለው እሱ ነጻ ሳይወጣ እንደገና ተመልሶ የአማራ ኃይል ይፈርሳል የአማራ አመራር ይፈርሳል የሚለውን በትግራይ በኩል መነገሩ እኛም እናውቀው ነገር የለም። በክልላችን መንግስትም ይሁን በፌደራል መንግስት በዚህ ጉዳይ ኦሬንቴሽን አልሰጠንም።
የአላማጣ ከተማ ከንቲባ አቶ ኃይሉ አበራ በበኩላቸው የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያው የሰላም ስምምነት ይተግበር ከማለት ውጭ ለተግባራዊነቱ የሚጠበቅበትን ግዴታ በተጨባጭ አልተወጣም ሲሉ ይከሳሉ።
እያስተዳደረ ያለው አካል ይሁን የፖለቲካ ድርጅት ሳይሆን በህዝብ ይሁንታ አግኝቶ ህዝቡ ራሱ ወዶና ፈቅዶ የመረጠው አመራር ነው ያለው። ቀደም ሲል በነበረው ስምምነት መሰረት ተፈናቃይ ከገባ በኋላ ጊዜያዊ ሽግግር አመራር ይመረጣል፣ ይሄም ይሆናል ተብሎ ስምምነት ላይ ተደርሶ በህወሓት በኩል ተቀባይነት አላገኘም። እኛም በአስቸኳይ ሰነዱ ይተግበር የሚል ጥያቄ እያቀረብን መጥተናል። አሁን በዚህ ሰዓት ላይ ጀነራሉ የሰጡት መግለጫ እኛ የምናውቀው ነገር የለም። እንደዛም ከሆነ ክልሉ መንግስትም አላሳወቅንም፣ የፌዴራል መንግስትም አላሳወቅንም። በአካባቢ ዘላቂ ሰላም እንዲረጋገጥ ሰነዱ እንዲተገበር ከተፈለገ ደግሞ ፎርማሊ ሊነገረን ይገባል።
የወልቃይት ጠገዴ ዋና አስተዳዳሪ ታምራት ደሳለኝም በተመሳሳይ በሌተናል ጀነራል ታደሰ የተሰጠውን መግለጫ ተችተዋል።
ጊዜ አስተዳደረ ይህን ያክል ስምምነት ተደርጎ እንደተፈጸመ እንደተጨረሰ የሚያውቀው ነገር የለም። እኛ አሁን እየተጠበቅን ያለ ነው ዞናችንም የክልሉ መንግስት ምን እንደሚል ከነሱ ነው እየጠበቅን ያለ ነው እንጂ ጀነራል ወይም ደግሞ ታደሰ ወረደን የሰጠውን መግለጫ ትክክል ነው ተብሎ የተሰጠን ምንም ነገር የለም።
ለሚነሱ የማንነትና ራስን በራስ የማስተዳደር ጥያቄዎች በህግና በመርህ ላይ የተመሰረተ መፍትሄ ካልተሰጠው አካባቢዎቹን ሌላ ዙር ደም አፋሳሽ ግጭቶችን ሊያስተናግዱ ይችላሉ ሲ ሲሉ የወልቃይት የራያ አላማጣና የጠገዴ አመራሮች አሳስበው አሁንም በህዋት በኩል ወታደራዊ እንቅስቃሴዎች እየተደረጉ ናቸው ሲሉ አመልክተዋል። የአላማጣ ከተማ ከንቲባ ኃይሉ አበራም የህዋት ኃይሎች ወደ ራያ አላማጣና ራያ ኦፍላ አካባቢዎች ዘልቀው መግባታቸውን ተከትሎ ወደ ቆቦ ከተማ ተፈናቅለው የነበሩ ነዋሪዎች ወደ ቀያቸው እየተመለሱ መሆናቸውን ገልጸዋል። ይሁንና አሁንም የህዋት ኃይሎች ከተቆጣጠሯቸው የገጠር ቀበሌዎች አለመውጣታቸውን ጠቅሰው ጊዜያዊ አስተዳደራቸው መደበኛ ስራውን ለማካሄድ እንደተቸገረ ጠቁመዋል። በሌላ በኩል ሮይተርስ ዛሬ አርብ ሚያዝያ 25 ቀን 2016 ዓ.ም ይዞት በወጣው ዘገባው በእነዚህ አካባቢዎች ከአመታት በፊት ተቀስቅሶ በነበረው ግጭት በርካታ ሰዎች መገደላቸውን አውስቷል። በአካባቢው የነበሩት ታጣቂዎች አካባቢውን ተቆጣጥረው አስተዳደራዊ መዋቅር መዘርጋታቸውንና በሺዎች የሚቆጠሩ የትግራይ ተወላጆችም ከአካባቢው መፈናቀላቸውን ዘገባው አመልክቷል። በአንጻሩ የጸለምት ጊዜያዊ አስተዳደር ከፍተኛ አመራር አቶ አለን አሰጋ ከአካባቢዎቹ ተፈናቅለው የወጡት የትግራይ ክልል ተወላጆች ቁጥር የተጋነነ አይደለም ይላሉ።
የተፈናቀሉ የጸለምት ተወላጆችን ወደ ትግራይ የሄዱ በየቀበሌው 5 እና 6 ነጻ የሆነ ንጹሃን ተደናግረው የሄዱ ሰዎች አሉ። እነሱ እንዲመለሱልን ብሎ ከዚያ ውጪ ግን የታጠቀ ኃይልና ተዋጊ ኃይል ግን መግባት እንደሌለባቸው ህዝቡ በአቋሙ ገልጿል።
የአላማጣ ከንቲባ ኃይሉ አበራም አብዛኛው ተፈናቃይ ወደ ቀዬው እንዲመለስ ተደርጓል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት አሁን የማንነትና ራስን በራስ የማስተዳደር ጥያቄ የሚነሱባቸው አካባቢዎች በትግራይ ክልል ስር ሲተዳደሩ የነበሩና በህገ መንግስቱም የሚታወቁ ናቸው ሲሉ ይከራከራሉ። በአንጻሩ የአማራ ክልል መንግስት የወሰንና የማንነት ጥያቄ የሚነሳባቸው አካባቢዎች የህዝብ ይሁንታ ሳይጠየቅባቸው ህወሓት በኃይል ከተቆጣጠራቸው በኋላ በህገ መንግስቱ እንዲታወቁ ያደረጋቸው ናቸው ሲሉ ይሟገታሉ። የትግራይ ክልል ጊዜ አስተዳደር ምክትል ርዕሰ መስተዳደር ሌተናል ጀነራል ታደሰ ወረደ በፕሪቶሪያው ሰላም ስምምነትና በመንግስት አከራካሪ እየተባሉ ከተጠቀሱት አካባቢዎች እስከ ሰኔ 30 ቀን 2016 ዓ.ም ተፈናቅለው የወጡ የትግራይ ተወላጆች ወደ ቀያቸው እንዲመለሱ ይደረጋል፣ ተቋቁሞ የነበረው አስተዳደርም ፈርሶ አዲስ አስተዳደር ይመሰረታል፣ በዚህም ከፌደራል መንግስቱ ጋር መግባባት ላይ ተደርሷል ሲሉ ባለፈው ረቡዕ ለክልሉ ብዙሃን መገናኛ የሰጡት መግለጫ ዋቢ አድርጎ የአሜሪካ ድምጽ መዘገቡ ይታወሳል።
በእቅዱ ላይ እንደሰፈረው በአካባቢዎቹ ቅድሚያ ተሰጥቷቸው የሚከናወኑት ተግባራት ታጣቂዎችን ትጥቅ ማስፈታት፣ በጦርነት ወቅት የተቋቋሙ አስተዳደሮችን ማፍረስ፣ ተፈናቃዮችን መመለስና በወረዳዎችና በቀበሌዎች ጊዜያዊ አስተዳደሮችን መመስረት የሚሉ ናቸው። በጊዜ ገደቡ መሰረት እነዚህ ተግባራት በደቡብ ራያና ጸለምቲ እስከ ግንቦት 30 ቀን፣ በምዕራብ ትግራይ ደግሞ እስከ ሰኔ 30 ቀን እንዲጠናቀቁ ሙሉ መግባባት ላይ ተደርሷል።
በተባበሩት መንግስታት የሰብአዊ ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ግጭቱ እንደ አዲስ ካገረሸባቸው አካባቢዎች ከአንዱ እስከ 50 ሺህ የሚደርሱ ሰዎች መፈናቀላቸውን አስታውቆ ነበር። ከራያ አላማጣ አካባቢ የተፈናቀሉ አብዛኞቹ ወደ ቀያቸው እየተመለሱ ቢሆንም ከኮረማ አካባቢ ተፈናቅለው ወደ ሰቆጣ የገቡት ግን አሁንም የህወሓት ኃይሎች ከኮረም ከተማ ለቀው ባለመውጣታቸው ወደ ቤታቸው መመለስ አለመቻላቸውን ለአሜሪካ ድምጽ ተናግረዋል። በዚህም ለሰብአዊ ጉዳት መዳረጋቸውን ጠቁመዋል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በዛሬው ዕለት በመላ ዓለም ላይ እየተከበረ የሚገኘውን የፕሬስ ነጻነት ቀንን የሚመለከቱ ዘገባዎችን በመቀጠል እናሰማችኋለን። የአፍሪካ ቀንድን የፕሬስ ነጻነት ወደሚገመግመው ዘገባ በመጀመሪያ እናቀናለን። ግጭቶች በበረከቱባት ዓለም ያለፈው ዓመት ለጋዜጠኞች የከፋ እንደነበረ ያመላከቱት ሪፖርቶች ጦርነቱ እየተካሄደ ያሉባቸውና ለሕይወት እጅግ አደገኛ የሆኑ አካባቢዎችን ጨምሮ የመገናኛ ብዙሃን አባላት በዓለም ዙሪያ በፈታኝ ሁኔታ ውስጥ እየሰሩ መሆናቸውን ለጋዜጠኞች ደህንነት የቆሙ ዓለም አቀፍ የመብት ድርጅቶች ጠቁመዋል። ዕለቱን ምክንያት በማድረግ ዋና መስሪያ ቤቱን በኒውዮርክ ያደረገው የጋዜጠኞች መብት ተቆርቋሪ ድርጅት ኮሚቴ ቱ ፕሮቴክት ጆርናሊስትስ በምህጻሩ ሲፒጄ የአፍሪካ ፕሮግራሞች ኃላፊ አንጀሊና ኩዊንታልን ያነጋገረው አሉላ ከበደ ሲሆን ተከታዩን አሰናድቷል።
ዓለም የፕሬስ ነጻነት ቀን በዓለም ዙሪያ እየታሰበ ባለበት የመገናኛ ብዙሃንና ጋዜጠኞች እውነተኛና ተጨባጭ መረጃዎችን ለሕዝብ የማድረስ ተልዕኮ በሁሉም አይነት ፈተናዎች የታጀበ መሆኑን እውነታዎች ያመለክታሉ። በዚህም ረገድ የፕሬስ ነጻነት ዓለም አቀፍ ገጽታ ብርቱ ደንቃራዎች የገጠሙትን ያህል የአፍሪካ ይዞታ የከፋ መሆኑን የተቋማቱ መረጃዎች ይጠቁማሉ። የሲፒጂዋ አንጀላ ኩንታልም ይህንኑ ያስረዳሉ።
ምን ማለት ይቻላል? ሁኔታው በየአመቱ ለጋዜጠኞችም ሆነ የተለያዩ መረጃዎችን ከጋዜጠኞች ለሚያገኘው ህዝብ እየከፋ ነው። ባለም ዙሪያ ይበልጡን ደግሞ በግልጽ እንደሚታየው አፍሪካ ውስጥ ሁኔታው እየተባባሰ መምጣቱን መናገር ይችላል። ጋዜጠኞች ዳግም ለፈተና ተጋልጧል። እጅግ አዳጋች በሆኑ ሁኔታዎች ውስጥ ነው ለመስራት እየሞከሩ ያሉት። ለምሳሌ ከሳሃራ በስተደቡብ ባሉት ሀገራቶች ውስጥ ካለፈው አመትም የበለጠ ቁጥር ያላቸው ጋዜጠኞች በእስር ላይ እንዳሉ ተመልክተናል። ሞያዊ ስራቸውን በመስራት ላይ ሳሉ የተገደሉ ጋዜጠኞችም አሉ። ሳንሱር ማድረጉ ቀጥሏል። የሳህል ክልልን ብንመለከት በአካባቢው እየተካሄዱ ያሉት ግጭቶች እንዳይዘግቡ በወታደራዊ መንግስታት የተከለከሉ ጋዜጠኞች አሉ። የውጭ ጋዜጠኞች ከሀገር እንዲወጡ ተደርጓል። ስለዚህ የፕሬስ ነጻነትን በተመለከተ በአጠቃላይ በአህጉራችን የሚታየው ሁኔታ ተስፋ አስቆራጭ ነው።
ባለፈው የአውሮፓውያኑ 2023 በሱዳን የተገደለችውን አንዲት ጋዜጠኛ ጨምሮ በድምሩ 7 ጋዜጠኞች ከሳሃራ በስተደቡብ ካሉት የአፍሪካ ሀገሮች ውስጥ መገደላቸውን ኃላፊዋ አስረድተዋል። እነኚህም 2 በካሜሮን፣ 1 በሌሴቶ፣ 1 በሩዋንዳ፣ 1 በሞዛምቢክና 1 በሶማሊያ ናቸው። በተለይም ኢትዮጵያ፣ ኤርትራ፣ ሱዳንና ሶማሊያ ያሉበትን የአፍሪካ ቀንድ አካባቢ ቀረብ አድርገው እንዲያዩ ለቀረበላቸው ጥያቄ ሲመልሱም በዓለም ፕሬስ ነጻነት ቀን ዋዜማ ጅጅጋ ላይ የሁለት ዓመት እስራት የተፈረደበትን ሙህዲን አብዱላሂን በማንሳት የኢትዮጵያን የፕሬስ ይዞታ የዳሰሱበትን አስቀድመዋል።
Now, according to our information, I think this is the first time in 4 years where the arrest...
አሁን ባለን መረጃ መሰረት ከአራት ዓመታት በኋላ ጋዜጠኛ ጥፋተኛ ተብሎ ውሳኔ ሲተላለፍበት ይህ የመጀመሪያ ይመስለኛል። ባለፉት ዓመታት ኢትዮጵያ ውስጥ ጋዜጠኞች በሚታሰሩበት ወቅት እና የነበረው በመሰረቱ ፍርድ ቤት ሳይቀርቡ ታስረው ሲቆዩና አንዳንዴም ሲለቀቁ ነው። የቀረቡባቸውን ክሶች ውድቅ ሲደረጉ አለም ጥፋተኛ ሆነው አለመገኘታቸው ነው። ይሄ በጣም ተስፋ አስቆራጭ መረጃ ነው በግልጽ የሚያመለክተው።
አያይዘውም ለበርካታ ዓመታት በግጭትና በጦርነት እየተበታተከች ያለችው ኢትዮጵያ አሁንም ከአህጉሪቱ ዋናዋና የፕሬስ ነጻነት መብት ደፍጣጮች ውስጥ አንዷ እንደሆነች ቀጥላለች ብለዋል።
We have Ethiopia as the second worst jailer of journalists.
ባለፈው የታህሳስ ወር ባወጣነው አመታዊ ሪፖርት እስር ላይ በሚገኙ ጋዜጠኞች ቁጥር ኢትዮጵያ ከሳሃራ በስተደቡብ ባሉ የአፍሪካ ሀገራት ሁለተኛዋ አሳሪ ሀገር ሆናለች። ይሄ ፈጽሞ የሚያክሩ ሁኔታም አይደለም። እናም እስካሁን ድረስ በእስር ላይ ያሉ ጋዜጠኞችን ብዛት ባወጣንበት ሪፖርት ከተጠቀሱት ጋዜጠኞች መካከል አንዳቸውም እንዳልተፈቱ ልነግርህ እችላለሁ። ይኸው ካለፈው የካቲት 4 2016 ዓ.ም አንስቶ ተይዞ የቆየው 9ኛው ጋዜጠኛ ተፈርዶበት በእስር እንዲቆይ ተደርጓል። ጋዜጠኞች በእስራቸው የተነሳ ታስረው የሚገኙበት ይህ ሁኔታ ለኢትዮጵያ መንግስትም ቢሆን ጥሩ አይደለም።
በሌላ በኩል ኢትዮጵያ የፕሬስ ነጻነት መብቶችን ተጠብቃለች ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ የአውሮፓ ህብረትና አዲስ አበባ ውስጥ የሚገኙ የተለያዩ ሀገራት ኤምባሲዎች ለለቱን አስመልክቶ ላወጡት መግለጫ በሰጠው ምላሽ እነኚህ መብቶች የህግ የበላይነትን ባከበረ መልኩ መተግበርና መጠበቅ አለባቸው ብሏል። ኢትዮጵያ የዚህን መሰረታዊ መብት ሙሉ ተጠቃሚነት በሚያሳይ መልኩም ካሁን ቀደም ታይቶ በማያውቅ ደረጃ ነባሩንና የዲጂታል ሚዲያ ማሰራጫዎችን የላቀ ዋጋ ሰጥታለች ብሏል። ወደ ተቀሩት የአፍሪካ ቀንድ ሀገራት ይዞታ ስንመለስ ደግሞ በርስ በርስ ጦርነት እየታመሰች ያለችው ሱዳንም ሆነ ለአመታት ጦርነት ያልተለያት ሶማሊያ አሁንም ለጋዜጠኞች የሚበጁ አልሆኑም ያሉት የሲፒጂዋ ኃላፊ ዓለም አቀፉ ድንበር የለሽ ጋዜጠኞች ድርጅት ከሰሜን ኮሪያ፣ ከአፍጋኒስታንና ከሶሪያ ቀጥላ 180 ሀገሮች ካካተተው ዝርዝር 180ኛዋ የመጨረሻዋ ሀገር በመሆን ለጋዜጠኞችና ለፕሬስ የማትበጅ ያደረጋትን ኤርትራን ከ20 አመታት በፊት ታሰሩና ዛሬም ድረስ ይኑሩ ይሙቱ የማይታወቁባት መሆኗን አስታውሰው በዚህ ጉዳይ መልካም ስም ከሌላቸው ተጎራባች ሀገራት በርግጥ የከፋችው ነች ብለዋታል። በድንበር የለሹ የጋዜጠኞች መብት ተሟጋች ድርጅት በዘንድሮ የሀገራት መመዘኛው ኢትዮጵያ 141ኛ፣ ሶማሊያ 145ኛ፣ ሱዳን ደግሞ 149ኛ ሆነዋል። ባለም ለጋዜጠኞች የምትበጀው ሀገር ደግሞ ኖርዌይ ስትሆን ዴንማርክ፣ ስዊድንና ኔዘርላንድ በሁለተኛ፣ ሶስተኛና አራተኛ ረድፍ ተሰልፈዋል።
አሉላ ከበደን ለቀደመው ዘገባ እናመሰግናለን። በተያያዘ ዜና ደግሞ በአፍሪካ በመርጫው ወቅት ጋዜጠኞችን ማሰርና ማዋከብ እንደሚባባስ አስተውለናል ብሏል ድንበር የለሽ የጋዜጠኞች ቡድን። ድንበር የለሽ ጋዜጠኞች የተሰኘው ለጋዜጠኞች ነጻነት ተሟጋች ቡድን እንደ አውሮፓውያን አቆጣጠር ለዘንድሮ 2024 ዓመታዊ የሀገሮች የፕሬስ ነጻነት ይዞታ ሰንጠረዥ ከተጠቀመባቸው አምስት ጠቋሚ መስፈርቶች መካከል ከሁሉም በላይ ፈታኙ ሁኔታ የታየው ከፖለቲካ ጋር የተገናኘ እንደሆነ ያሳያል። መንግስታት የጋዜጠኞችን ደህንነት ሊጠብቁ አልቻሉም ነው ያለው። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊዋ ማርያማ ዲያሎ ጋዜጠኞች በተለያየ ፖለቲካ ተዋናዮች ጥቃት እንደደረሰባቸው የሚጠቁሙን የቡድኑን ሰንጠረዥ ተመልክታ ተከታዩን ዘገባ አስተላልፋለች። ቆንጅታዬ ታሰማናለች።
በምህጻር ስያሜው RSF ተብሎ የሚጠራው የድንበር የለሽ ጋዜጠኞች ቡድን ባካሄደው ግምገማ በበርካታ የአፍሪካ ሀገሮች በመርጫ ወቅት ጋዜጠኞችና የሚዲያ ተቋማት ለጥቃትና ለወከባ እንደሚጋለጡ እንደደረሰበት ያመለክታል። ሳዲቦ ማሮንግ ሴኔጋል ዋና ከተማ ዳካር ተቀማጭ የቡድኑ የአፍሪካ ቢሮ ኃላፊ ናቸው።
We have seen, for example, in Madagascar where nearly during the election period
ለምሳሌ ማዳጋስካርን ብንወስድ በመርጫው ወቅት 10 የሚሆኑ ጋዜጠኞች ጥቃት ደርሶባቸዋል፣ ተሰደዋል፣ የታሰሩትም አሉባቸው። ናይጄሪያ ውስጥም በመርጫው ወቅት እንደዚሁ አይነት ሁኔታ ታይቷል። 20 ጋዜጠኞችና ዘጋቢዎች ጥቃት ተፈጽሞባቸዋል፣ ወከባ ደርሶባቸዋል።
አስከትለውም የRSF የአፍሪካ ኃላፊው ባንዳንዶቹ የአፍሪካ አካባቢዎች የፖለቲካ ሰዎች የራሳቸውን አመለካከት ለማሰራጨት እንዲጠቅማቸው የራሳቸውን የሚዲያ አውታር እንደሚከፍቱ አስተውለናል ብለዋል።
This was the case for example in Senegal where we have seen ahead of
ለምሳሌ ሴኔጋል ውስጥ ምርጫው ሲቃረብ ብዙ አዳዲስ ጋዜጠኞች መውጣት እንደጀመሩ አይተናል። የአብዛኞቹ ጋዜጦች ባለቤቶች ደግሞ ፖለቲከኞች ናቸው።
በሳህል ክልል ባሉ ሀገሮች የመረጃ ተደራሽነት ችግር መኖሩን የቡድኑ የዘንድሮ የግምገማ ሪፖርት ያመለክታል። ኒጀር በፊት በሰንጠረዡ ከነበረችበት ደረጃ በ19 ነጥብ በማሽቆልቆል 80ኛ ደረጃ ላይ ስትታርፍ፣ ቡርኪና ፋሶ 28 ደረጃዎች ወርዳ 86ኛ፣ አጎራባቸዋ ማሊ ደግሞ 114 ደረጃ ላይ አርፋለች። ሶስቱም ሀገሮች በወታደራዊ ሁንታ የሚመሩ መሆናቸው ሳዲቡ ማሮንግ ሳይጠቅሱ አላለፉም።
In Burkina Faso there is no longer international media.
በአሁኑ ጊዜ ቡርኪና ፋሶ ውስጥ አንድም ዓለም አቀፍ ሚዲያ የለም። አንድም የዓለም አቀፍ ሚዲያ ዘጋቢ የለም። በማሊና በሌላዋ በወታደራዊ ሁንታ በመተገዛዋ ኒጀርም ያለው ሁኔታ ይህ ነው።
ባለፈው ሳምንት ቡርኪና ፋሶ በርካታ ምዕራባውያንና የአፍሪካ የዜና ማሰራጫ አውታሮችን ስርጭቶች የሀገሪቱ የጦር ሰራዊት በሲቪሎች ላይ ግድያ ፈጽሟል በሚል የሰብአዊ መብት ተሟጋቹ ቡድን Human Rights Watch ያወጣውን ሪፖርት በተመለከተ በመዘገባቸው ያገደች ሲሆን፣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቡርኪና ፋሶ እርምጃ በጣም አሳሳቢ ሆኖ እንዳገኘው አስታውቋል። የሚኒስቴሩ ቃል አቀባይ ቬዳን ፓተል በዚህ ሳምንት በሰጡት ቃል እንዲህ ብለዋል።
Far too many governments use repression to silence
በመናገር ነጻነት ላይ በተለይም ጋዜጠኞችና የሚዲያ ተቋማት ላይ አፈና የሚፈጽሙ በርካታ መንግስታት አሉ።
የምስራቅ አፍሪካ ሀገሮችን የፕሬስ ነጻነት ይዞታ በሚመለከት በድንበር የለሽ ጋዜጠኞች ቡድን የዘንድሮ ሰንጠረዥ የመጨረሻውን ደረጃ 180ኛነቱን ያዘችው ኤርትራ ነች። የፕሬስ ነጻነትን በማፈን ግንባር ቀደም ከሆኑ የዓለም ሀገሮች መካከል የምትጠቀሰው የኤርትራ መንግስት ባለፉት ከ20 የሚበልጡ ዓመታት ነጻ የብዙሃን መገናኛዎችን በሙሉ መዝጋቱን፣ በዓለም ዙሪያ ለዲሞክራሲና ለፖለቲካ ነጻነት እንዲሁም ለሰብአዊ መብት ከበሬታ የሚሟገተው የዩናይትድ ስቴትስ ፍሪደም ሃውስ ተቋም መረጃ ያመለክታል። ለጋዜጠኞች ነጻነት የሚሟገተው CPJ በበኩሉ ኤርትራ ውስጥ አሁንም 16 ጋዜጠኞች በእስር ላይ እንዳሉ አስታውቋል። በሌሎች የቀጣናው ሀገሮች የኬንያ የሚዲያ ካውንስል የጋዜጠኞች ስልጠናና እድገት ዳይሬክተሩ ቪክተር ቡዌሪ የሚዲያ እንቅስቃሴ ምህዳሩ እየተሻሻለ ነው በማለት ያደንቃሉ።
Uganda has I think 300 radio stations, Tanzania more than 300 radio stations, Kenya has 290.
Uganda 300 የራዲዮ ጣቢያዎች አሏት። ታንዛኒያ ከ300 በላይ፣ ኬንያ ደግሞ 290 የራዲዮ ጣቢያዎች አሏት። ይህ የሚያሳየው የሚዲያ ምህዳሩ እጅግ ሰፊ መሆኑን ነው።
ያን ቢሩም በቀጣናው ሀገሮች የጋዜጠኝነት ሙያ ፈተናም እንዳለው ሳይናገሩ አላለፉም።
If you are a journalist in Uganda and you have seen especially around election time
ዩጋንዳ ውስጥ የሚሰራ ጋዜጠኛ በተለይ በምርጫ ጊዜ ፕሬስ የሚል ጃኬት ለብሶ የሚንቀሳቀስ ከሆነ ራሱን ለኢላማነት አጋለጠ ማለት ነው።
አፍሪካ ውስጥ በሚዲያ ነጻነት ረገድ በአውንታዊ አቅጣጫ ያመሩ ያሉ ጥቂት ሀገሮች አሉ። ሞሪታንያ አንዷ ስትሆን አብዛኛውን የብዙሃን መገናኛ ምህዳር የተቆጣጠረው የመንግስታዊው የዜና ማሰራጫ ዘርፍ ቢሆንም በጋዜጠኞች ላይ የሚደርሰው ጥቃት ግን ቀንሷል። በመሆኑም ሞሪታንያ አንድ አመት ባልሞላ ጊዜ ውስጥ ደረጃዋን በ53 ደረጃዎች ያሻሻለች ሲሆን ታንዛኒያም የነበራትን ደረጃ በ46 ነጥብ ማሻሻሏን ሰንጠረዡ ያመለክታል።
ቆንጅታዬን ለቀደመው ዘገባ በእጅጉ አመሰግናለሁ። በማዳመጥ ላይ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት በቀጥታ እየተደመጠ የሚገኘውን የአሜሪካ ድምጽ የአርብ ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የመጀመሪያው ዘገባችን ደግሞ የዓለም የፕሬስ ነጻነት ቀንንና አካባቢ ጥበቃን በተመለከተ የሚዘግቡ ጋዜጠኞች የሚገጥሟቸውን ተግዳሮቶች ይመለከታል። ዛሬ ጋዜጠኝነት በአካባቢ ጥበቃ ቀውስ ውስጥ በሚል መሪ ቃል የሚከበረው የዓለም ፕሬስ ነጻነት ቀንን አስመልክቶ የተባበሩት መንግስታት ድርጅት የትምህርት፣ የሳይንስ፣ የባህል ተቋም ዩኔስኮ ባወጣው ሪፖርት በአካባቢ ለውጥና የአየር ንብረት መዛባት ዙሪያ የሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃትና ማስፈራራት እየጨመረ መሄዱን ገልጾ አስጠንቅቋል። በኢትዮጵያ በአጠቃላይ በጋዜጠኝነት ሙያ ላይ ከተጋረጠው ፈተና ጋር ተያይዞ የአየር ንብረት ለውጥ ያስከተላቸው ቀውሶች መዘገብ ስጋት እንደሚያጭር የገለጹ ጋዜጠኞች ከሚዲያ አቅም ማነስና ፍላጎት ማጣት ጋር ተያይዞ የአካባቢው ጋዜጠኞች ቁጥር መመናመኑን አመልክተዋል። ስመኝሽ ቆየ የዚህን ጉዳይ ዝርዝር ትነግረናለች።
የተባበሩት መንግስታት ድርጅት የትምህርት፣ የሳይንስና ባህል ተቋም ወይም ዩኔስኮ ዛሬ ይፋ ባደረገው ሪፖርት ባለፉት 15 ዓመታት ቢያንስ 749 ጋዜጠኞች ወይም የዜና ማሰራጫዎች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ በመዘገባቸው ግድያ፣ አካላዊ ጥቃት፣ ትንኮሳ፣ እስራትና ሌሎች ጥቃቶች እንደተፈጸሙባቸው አስታውቋል። በተመሳሳይ ጊዜ ውስጥ 44 ጋዜጠኞች መገደላቸውንም ጠቅሷል። ዩኔስኮ 129 ሀገራት ውስጥ የሚገኙ ከ900 በላይ የአካባቢ ጥበቃ ጋዜጠኞችን አነጋግሮ ባደረገው ጥናት ጋዜጠኞቹ በሚዘግቡት ዘገባ ምክንያት ከተለያዩ አካላት ቀጥተኛ ጥቃት፣ ማስፈራራትና ጫና እንደሚደረግባቸው አመልክቶ በተለይ ሴት ጋዜጠኞች ከወንድ ጋዜጠኞች በበለጠ በኢንተርኔት ላይ ለሚፈጸሙ ትንኮሳዎች መጋለጣቸውን አስምሮበታል። ሲሳይ ሳህሉ ኢትዮጵያ ውስጥ በሚታተመው የሪፖርተር ጋዜጣ ውስጥ የሚሰራ ጋዜጠኛ ነው።
ጋዜጠኞች ቦታው ድረስ ሄደው ለመዘገብ አሁን አንደኛ አገሪቱ ኢትዮጵያ ያለችበት የሴኩሪቲ ሁኔታ ሊያሰጋቸው ይችላል። ግን ከዛ ባለፈ ግን ሶማሌ ክልል ወይንም ቦረና ሄዶ አንድ ጋዜጣ ቢዘግብ አጠቃላይ ስጋት ያለበት ምህዳር ውስጥ ነው ያለነው። ጋዜጠኛው የመንግስትን ስህተቶች ባወጣ እንደዚህ አይነት ደስተኛል አይነት ስጋት ውስጥ ነው ያለነውና ለመዘገብ እንኳን ፍላጎት ቢኖር እነዚህ ነገሮች ጉዳዩን ይገጥሳሉ።
ዛሬ የሚከበረውን ዓለም አቀፍ የፕሬስ ነጻነት ቀን አስመልክቶ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ባወጣው 180 ሀገራትን ያካተተ የዓለም ፕሬስ ነጻነት ዝርዝር መግለጫ ኢትዮጵያ አምና ከነበራት 130ኛ ደረጃ ሽቆልቁላ ወደ 140ኛ ደረጃ ወርዳለች። በኢትዮጵያ ውስጥ ጋዜጠኝነት ላይ ከተጋረጡ በርካታ ፈተናዎች ጋር ተያይዞ የአየር ንብረት ለውጥ እያደረሳቸው ያሉትን እንደ ድርቅና ጎርፍ የመሳሰሉ በርካታ ችግሮች በቦታው ተገኝቶ ለመዘገብ ጋዜጠኞች ፍርሃት እንደሚያድርባቸው ነው የሚናገሩት። የሚዲያው አቅም ማነስም የአካባቢ ጋዜጠኝነት እንዳይበረታታና ጉዳዩ ትኩረት ተሰጥቶት እንዳይዘገብ ማድረጉን ሲሳይ ያስረዳል።
አንደኛው ችግር የኛ ኢትዮጵያ ሚዲያ ኢንዱስትሪ አብዛኛዎቹ በተለይ የግል ሚዲያ የምንላቸው በማስታወቂያ ተደግፈው የሚኖሩ ሚዲያዎች ናቸው እና የአየር ንብረት ለውጥ የአካባቢ ጥበቃ ጉዳይ በተመለከተ ሽፋን የማይሰጡት ጉዳዩ ላይ ምንም ሳንቲም የማይጨምርላቸው አይነት ጉዳይ ከመሆኑ አንጻር ሚዲያውና የመንግስት ተቋማት ሚዲያውና አካባቢ ጥበቃ ላይ የሚሰሩ ድርጅቶች በጋራ ሲሰሩ ማለት ግን ከዛ ባለፈ ደግሞ ለጉዳዩ ትኩረት ያለ መስጠት ይመስለኛልና የሆነ ወቅት ላይ ብቻ ሲከሰት ጎርፍ ሲከሰት ወይም ድርቅ ሲመጣ ተነስተው እሱን ለማስተባበር ወይም እሱን ለማስተማር ይሄዳሉ።
ሲሳይ ከአንድ አመት በፊት ኢትዮጵያን፣ ኬንያንና ሶማሊያን ጨምሮ በአፍሪካ ቀንድ የደረሰውን የድርቅ አደጋና መንግስታት ለችግሩ እየሰጡ ያሉትን ምላሽ ዳሶ ባወጣው ዘገባ ከምስራቅ አፍሪካ በየነ መንግስታት ድርጅት ወይም ኢጋድ ሽልማት አግኝቷል። ሆኖም በጋዜጠኝነት በሰራበት ባለፉት 7 አመታት ውስጥ ኢትዮጵያ ውስጥ ለአካባቢ ጥበቃ ትኩረት ሰጥቶ የሚዘግብ ጋዜጠኛ አለማይቱን ይናገራል።
እዚህ ሰማ ነበር ብዙ ጋዜጠኞች ከሀገሩ የወጡ ትሬኒንግ እንደሚያገኙ በተለያየ መልኩ የተደገፉ ይሰሩ ነበር። በዚህ ሙያ ከገባው ጀምሮ እንዳልኩ 7 አመት አካባቢ እየሆነ ነው እና አብዛኛውን ጊዜ ፖለቲካ ዘገባ ነው ዘግበውና የአካባቢ ጥበቃን በተመለከተ ዘገባዎች ኢትዮጵያ ውስጥ በእኔ እይታ በጣም ሊሚትድ ነው፣ ውስን ነው የሚዘግበው። አካባቢ ጥበቃ ሲባል እንግዲህ አይ ቲንክ ሰፋ ያለ ጉዳይ ነው። ከአየር ንብረት ከለውጥ ጋር ከድርቅ ከመሳሰሉ ብዙ ጉዳዮች ጋር የተገናኘ ነው እና ኢትዮጵያ ውስጥ ያለውን ዘገባ ስመለከተው በጣም ውስን ነው። በተለይ በመንግስት ሚዲያዎች በኩል በብዛትም አላይም፣ አልፎ አልፎ በግል ሚዲያዎች ላይ ያለው በተወሰነ መልኩ እነሱም የሚዘግቡት ዘገባ ሳይሆን በአጋጣሚ ድርቅ ሲከሰት ወይም የበረሃ አንበጣ ሲመጣ ወይንም እንስሳት ሲሞቱ ብቻ በድንገት በካምፔን መልክ ነው የሚዘግበው እና ብዙም ሲዘግባ ይቸው አላውቅም።
ሲሳይ ጋዜጠኝነትን ከመቀላቀሉ ቀደም ብለው በነበሩ አመታት ግን ኢትዮጵያ ውስጥ የአካባቢ ጥበቃ ጋዜጠኞች ማህበር ተቋቁሞ ጋዜጠኞች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ ዘገባዎችን እንዲሰሩ ይበረታቱ ነበር። በሀገር ውስጥና በውጭ የሚዘጋጁ ስልጠናዎችን ያገኙ ጋዜጠኞችም በጉዳዩ ላይ እውቀቱ ኖሯቸው ስለ ችግሩ ጥልቀት ለህብረተሰቡ ግንዛቤ የማስጨበጥ ስራዎችን ይሰሩ ነበር። በተለያዩ የሀገር ውስጥ የህትመት ሚዲያዎች ላይ ይሰራ የነበረው ውድነ ዘነባ አንዱ ሲሆን በዛን ወቅት የነበሩ ጋዜጠኞች በብዛት ከሀገር መውጣታቸው ለአካባቢ ጥበቃ ዘገባ መመናመን አስተዋጽኦ አድርጓል ይላል።
እዚህ ሀገር ውስጥ የቀረ ነው አየ ነው ስናይ ልክ አይደለም። በቃ ሁሉም ነገር ከዛፍ መትከል ብቻ ጋር ተያያዘ። አብዛኛው ኢንቫይሮመንት በጣም ሰፊ ነው። ኢንቫይሮመንት ማለት እነ ዶክተር ተወልደ እነ ፕሮፌሰር ሽብሩ ያሳዩን ዲፊኒሽን ዚጋ ጠፋ። ሁሉምነት የሀገራችንም ነገር በጣም አስቸጋሪ ሁኔታ ውስጥ ገባ። ዝም ብሎ ሁሉም ነገር ሆነ ፖለቲካ ሆነ። የትኛው አይነት ጄኔቲካሊ ሞዲፋይድ ይግባ አይግባ ሚያቅ ሰው የለም። ምን አይነት ጎርፍ እንደሚከሰት ሚያቅ ሰው የለም። ምን ይተከል ምን አይተከል ድቁናቸው ድቁና ማንም ፕሮቴክት የሆነ ነገር የለም።
የአየር ንብረት ለውጥ በኢትዮጵያ የተለያዩ አደጋዎችን እያስከተለ ነው። ለምሳሌ ከቅርብ ዓመታት ወዲህ እየተከሰተ ያለው ድርቅ በ40 ዓመት ውስጥ ያልታየ ሲሆን በሚሊዮኖች የሚቆጠሩ አርሶ አደሮችንና አርብቶ አደሮችን ለሞት ለስደትና ለረሃብ አጋልጧል። በምስራቅ አፍሪካም ባለፈው ዓመት ብቻ ከ13 ሚሊዮን በላይ እንስሳት በድርቅና በጎርፍ አደጋ ሲሞቱ በመቶ ሺዎች በሚቆጠር ሄክታር ላይ የነበረ ሰብል መውደሙን የኦክስፋም መረጃ ያሳያል። ታዲያ ለምን ሚዲያው ትኩረት ነፈገው? ውድነህ
ምንም ማቅም የለም። በሚያስደንቅሽ ሁኔታ የህዝብ ቁጥሩ ስንት እንደሆነ የሚያቅ ሰው እንኳን የለም። መጀመሪያ የሚነሳው ፕሬሱ ስለሆነ በጣም የህዝብ ቁጥሩ የተስፋፋ ናት። ስለዚህ እነዚህ ሰዎች ምንድን ነው መንጥረው ምናምን ነገር መኖር አለባቸው። አንድ እንኳን ኤንቫይሮንመንታል ኢምፓክት አሰስመንት ሰርቶ የሚገባ።
ችግሩ የብዙ ነገሮች ድምር ነው የሚለው ሲሳይም የአየር ንብረት ለውጥ የሚሰጠው ትኩረት አነስተኛ መሆኑም አስተዋጽኦ እንዳለው ያብራራል።
ከአንድ አመት በፊት የነበሩት ለተከታታይ አመታት የነበሩት እዛ ሶማሊያ አካባቢ የነበሩት ችግሮች ሪሶርሱ ሳይጠፋ ነገር ግን ቦታው ላይ የቅድመ ዝግጅት ስራ ሳይሰራበት ወይም ለገበሬዎች ተገቢ ጥንቃቄ ሳይነገራቸው የደረሰባቸው ጉዳት ነው እና እሱ ጉዳት እንግዲህ በሚሊዮን የሚቆጠሩ እንስሳት ሲሞተዋል። ሚሊዮን የሚቆጠሩ ሰዎችን በዛው ልክ የእንስሳቶቻቸውን ስላጡ ኢኮኖሚያቸው ደግሞ የሰዎች ጠባቂ ሆነዋል እና ያ እንግዲህ የሚያሳየው አንደኛ መንግስት እንደ ፌዴራልም እንደ ክልል መንግስትም ለአካባቢ ትኩረት ያለመስጠት እና ከዛ ባለፈ ደግሞ ሚዲያው ዋይ ብሎ ለምን ብሎ ባለመጠየቁ ምክንያት ተደጋጋሚ የሆነ ክስተት ሲከሰት እናያለን እና አሁንም ችግሩ በጣም ሲበዛ ሚዲያዎች ያን ጉዳይ ሲያንጸባረቁት ነበር። ነገር ግን ጉዳይ ፈረስተውን ያ ችግር የሚመለስ አይመስልም።
የዓለም ሙቀት መጠን እየጨመረ በሄደ ቁጥር በአየር ንብረት ለውጥ ምክንያት የሚደርሱ ተጽዕኖችም እንዲሁ ተባብሰው መሄዳቸውን ይቀጥላሉ። እነዚህን ችግሮች ህብረተሰቡ አውቆ እንዲዘጋጅ መንግስትም ትኩረት ሰጥቶ የሰዎችንና የእንስሳትን ህይወት ማዳን የሚያስችሉ ፖሊሲዎችን ተግባር ላይ እንዲያውል ግፊት ለማድረግ የሚዲያው ሚና ከፍተኛ መሆን እንዳለበት ሲሳይ ያሰምርበታል።
ትልቁ ችግር ግን አብዛኛዎቹ የኢትዮጵያ ሚዲያዎች አዲስ አበባ ቤዝ ያደረጉ ናቸው። አዲስ አበባ ላይ ነው መሰረታቸው ሊጣሉ። ሚዲያው ተደራሽ መሆን አለበት። እዛ አካባቢ ያሉት ችግሮች በተለይ ትላልቅ የስቴት ሚዲያ የምንላቸው፣ የህዝብ ሚዲያ የምንላቸው፣ የመንግስት ሚዲያ የምንላቸው ሚዲያዎች በተለይ እነሱ ሀብቱም ስላላቸው አሁን እዛ አካባቢ ያለውን ችግር እና መደረግ ያለበትም ቀጣይም ሌላ ችግር ሊመጣ ቢችል ቅድመ ጥንቃቄ መደረግ አለበት እና ሚዲያው በዚህ ረገድ ተለያየ ኃላፊነት አለበት። የሚመለከታቸውን አካላትን በመወትወት ያን የነበረውን ችግር ድጋሚ እንዳይመጣ አሁንም ማሳያዎችን በመጥቀስ ጫና ማሳደር መቻል አለባቸው።
በየአመቱ በሚከበረው የዓለም ፕሬስ ነጻነት ቀን የአካባቢ ጥበቃና የአየር ንብረት ጋዜጠኞች በተለየ ሁኔታ ትኩረት ሲሰጣቸው ለመጀመሪያ ጊዜ ነው። ዓለም ከዚህ በፊት ታይቶ በማያውቅ ሁኔታ ድንገተኛ ለውጦች እያስተናገደች መሆኑንና በዚህ ምክንያት በወደፊት ትውልዶችና ህልውና ላይ ስጋት መፈጠሩን ያመለከተው የመንግስታቱ ድርጅት ጋዜጠኞችና የሚዲያ ተቋማት ህብረተሰቡን በማስተማር ለውጡን ለመዋጋት የሚደረገውን ጥረት የመደገፍ ኃላፊነት እንዳለባቸው አስምሮበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር የአውሮፓ ህብረት የኢትዮጵያ ባለስልጣናት ስደተኞችን በመመለስ ረገድ ለሚደርሷቸው ተደጋጋሚ ጥያቄዎች ተገቢ ምላሽ በጊዜው ባለመስጠታቸውና በፈቃደኝነትም ሆነ በበጎ ፈቃደኝነት ያልተመለሱ ስደተኞችን መልሶ የማደራጀት ስራዎች ዙሪያ ጉድለት በመኖራቸው ምክንያት በኢትዮጵያ ላይ የቪዛ አሰጣጥ ሂደቱን ማጥበቁን ሰኞ ዕለት አስታውቋል። የህብረቱን መግለጫ በብራሰልስ የሚገኘው የኢትዮጵያ ኤምባሲ አስደንጋጭና የኢትዮጵያ ዜጎችን ወሳኝ ሁነቶች ለማጣራት የምታደርገውን አታካች ሂደት ግንዛቤ ውስጥ ያላገናዘበ ነው ብሏል። ለመሆኑ ይህ የህብረቱ ውሳኔ ምንን ያመለክታል? በዜጎች ላይ የሚያሳድረው ጫናስ ምን ይመስላል? ስትል ኤደን ገረመው ተከታዩን ዘገባ አሰናድታለች።
የአውሮፓ ህብረት በዚህ ሳምንት መጀመሪያ ሰኞ ዕለት ለኢትዮጵያውያን የሚሰጠውን የቪዛ ሂደት ለማጥበቅ መወሰኑ ሲያስታውቅ በማግስቱ ማክሰኞ በብራስልስ የሚገኘው የኢትዮጵያ ኤምባሲ የኢትዮጵያ መንግስት ከአውሮፓ ህብረት ጋር እየተባበረ ባለበት በዚህ ወቅት ይህ ውሳኔ መወሰኑ አስደንጋጭ ነው በማለት ጉዳዩን ምክር ቤቱ በድጋሚ እንዲያጤነው ጠይቋል። ከህብረቱ ውሳኔዎች መካከልም ኢትዮጵያውያን ተጓዦች በአንድ ጊዜ ተደጋግሞ መመላለስ የሚችሉበትን ቪዛ እንዲያገኙ የሚያደርገውን ህግ ያገደ ሲሆን በተጨማሪም 15 ቀናት የነበረው የቪዛ ቀጠሮ ወደ 45 ቀናት አሳድጓል። እንዲሁም ዲፕሎማቶችም የቪዛ ክፍያ እንዲከፍሉ የደነገገ ነው። በቅርቡ አውሮፓ የሚካሄድ አንድ ዝግጅት ላይ ለመሳተፍ በአንደኛው የአውሮፓ ሀገር ለቪዛ አገልግሎት መመልከቱን የሚገልጸው ጋዜጠኛ ሳሙኤል አሰፋ የቪዛ ቀጠሮ ጊዜ መራዘሙና የቁጥጥሩ ጥብቅ መሆን ከቅዱ እንዳያስተጓጉለው ስጋት አለው።
የአውሮፓ ህብረት በኢትዮጵያውያን ተጓዦች ላይ በተለይ ወደ አውሮፓ ህብረት አባል ሀገራት የሚደረግ ጉዞ ላይ የጉዞ ማዕቀብ ጥሏል። እንደሚታወቀው ሰሞኑን ይሄ ጉዞ ማዕቀብ ከሁለት ጊዜ በላይ ኢትዮጵያውያን ወደ አውሮፓ የሚያደርጉትን ጉዞ የሚገድብ እና የተለያየ ተጽዕኖ የሚኖረው ነው። በተለይ በኢትዮጵያውያን ላይ ወይም ደግሞ እንደኔ በግልም በተለያዩ ምክንያቶችን ጉዞ የሚያደርጉ ኢትዮጵያውያን ላይ ተጽዕኖ ይኖረዋል። ይሄ እንግዲህ በኢትዮጵያ የዲፕሎማሲ ውድቀት የሚያሳይ ነው ማለት እችላለሁ። እውነት ለመናገር 15 ቀን የነበረው የቪዛ ፕሮሰስ ወደ 45 ቀን እንዲያድግ ተደርጓል። ይሄ ደግሞ እንግዲህ በተለያዩ ምክንያቶች የሚጓዙ ሰዎች ጊዜው እንዲያልፍባቸው ወይም ደግሞ በተደጋጋሚ የሚጓዙ ሰዎችን ማዕቀብ የሚጥል ነው። በነገራችን ላይ ማዕቀቡ ግልጽ አይደለም እንዴት ነው የሚለው፣ ሌሎች የጉዞ ማዕቀቦችም ተግባራዊ ይሆናሉ የሚል ምን ምን እንደሆኑ አዲሱ ማዕቀብ ወይም ደግሞ ክራይቴሪያ ምን እንደሆነ በግልጽ አልተቀመጠም።
በተባበሩት መንግስታት ድርጅት ውስጥ በስደተኞች ጉዳይ ኮሚሽን እና የተለያዩ ቢሮዎች ረዥም ዓመታት ያገለገሉት በአሁን ሰዓት ለአውሮፓ ህብረት በግል የማማከር አገልግሎት የሚሰጡት የስዊድን ነዋሪ አቶ ባይሳው አቆየ ይህ ውሳኔ ከአስር ዓመት ወዲህ ሲጠበቅ የነበረ መሆኑን ገልጸው ኢትዮጵያም ከዚህ ቀደም ስደተኞችን ለመመለስ ድጋፍ ከመቀበሏና ካለማስፈጸሟ ጋር የሚያያዝ ነው ይላሉ።
ኖርማል አሰራር ነው። ኢትዮጵያዎችንም ለመቅጣት አይደለም፣ ወይ ኢትዮጵያ መንግስትን ለመቅጣት አይደለም። ይህ ነገር ወደ አስር ዓመት በፊት ነው ለውይይት የቀረበው። ያን ከዶክተር አብይ በፊት በነበረው የኢህአዴግ መንግስት ጊዜ ብዙ ውይይት ተደርጎበት በብዙ አስር ሺዎች የሚቆጠሩ ኢትዮጵያውያን የጥገኝነት ጥያቄያቸው ውድቅ ተደርጎባቸው ለብዙ ዓመት አውሮፓ በሙሉ የአውሮፓ ህብረት ሀገራት በህገ ወጥነት ሳይሆን መንግስት ልመልሳቸው ባለመቻላቸው ጊዜያዊ የሁማኒታሪያን ሌቭል ፈቃድ ሰጥቷቸው በዛ ጊዜ ባለኝ መረጃ መሰረት በህብረት ከመንግስት ጋር ተደራድሮ እነዚህም በአስራ አምስት ሺህ የሚጠጉ ይመስለኛል በትክክል አላስታውስም ቁጥሩን ወደ ኢትዮጵያ እንዲመለሱ ስምምነት ተደርሶበት ተመላሾቹ ኢትዮጵያ ሲደርሱ የሚቋቋሙበት ተብሎ በብዙ መቶ ሺህ ዩሮዎች እንዳውም ከግማሽ ቢሊየን በላይ ብር ነው የሚባለው። ትክክለኛው እንግዲህ የመንግስት ንጥርስሮ አላቅም፣ ግን በእርግጠኝነት ብዙ ገንዘብ ተከፍሎ ለኢትዮጵያ መንግስት ተሰጥቶ ነበረ ያኔ።
ይሁን እንጂ ሂደቱ እስካሁን ድረስ ተግባራዊ አይደለም ነው የሚሉት አቶ ባይሳ። በብራስልስ የሚገኘው የኢትዮጵያ ኤምባሲ መግለጫ አታካች የሆነውን የዜጎችን ማንነት ለይቶ የማወቅ ሂደትን ህብረቱ አልተረዳውም ይላል። አቶ ባይሳም ይህ ጉዳይ የኢትዮጵያ መንግስት ችግር ብቻ ሳይሆን በሌሎች የአፍሪካ ሀገራትም የሚደረግ ነው ይላሉ።
የአውሮፓ መንግስታት እነዚህን ዜጎች ወደ ኢትዮጵያ ከመመለሳቸው በፊት ስም ዝርዝራቸውን ለኢትዮጵያ መንግስት ይሰጥና የኢትዮጵያ መንግስት ከነዚህ ውስጥ ዜጎች ናቸው የሚላቸውን ምልክት አድርጎባቸው አንዳንዶቹ ደግሞ ማንነታቸው ለላቀሙ መዝገባቸው ለላጀተው ድርግ ቦታቸውን ኢትዮጵያዊነታቸው ላይ ጥርጣሬ ስላለኝ አልፈልጋቸውም ብሎ ከሚሰጠው ስም ዝርዝር ውስጥ አንዳንዶቹን ተቀብሎ ሌሎቹ ሪጀክት ያደርጋል። ይሄ ዓለም አቀፋዊ አሰራር ነው እና የኢትዮጵያ መንግስት ግን ኖርማል እንደተነገረኝ ከሆነ ብዙ ሀገሮችም ዜጎቻቸው አንድ የአውሮፓ ወይ አሜሪካ ከደረሱ በኋላ እንዲመጡ አይፈልጉም በተለያዩ ምክንያቶች። አንዱም ሬሚታንስ ጉዳይ ነው። ኢትዮጵያ ተመልሶ ደግሞ እንደገና ሴኩሪቲ ያው ያለውን ችግር ለሌላ ችግር ይሆናል እንጂ መፍትሄ ስለማያመጡ አውቆ ኤምባሲው በየሀገራቱ ያሉ አምባሳደሮች ለምትላክላቸው ስም ዝርዝር ምልክት አድርገውበት በቶሎ አይመልሱላቸውም።
አቶ ባይሳ ይህንን ችግር አስቀድመው በመረዳት እሳቸውና በአውሮፓ የሚገኙ ምሁራን ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመን መጀመሪያቸው አካባቢ ላይ ወደ አውሮፓ በተጓዙበት ወቅት አግኝተው በአውሮፓ የጸረ ስደተኛ ስሜት እያደገ መምጣቱን በማጋራት ምክር ሀሳቦችን መጠቆማቸውን ይገልጻሉ።
በጊዜው ስራድኝት አውሮፓን በሚዞርበት ጊዜ በጽሁፍ ከደረሰው አንዱ ጥያቄ ይሄ ነበር። አውሮፓ ስደርስ ጥያቄ ያነሳሉ አውቃለሁ። እኔ በግሌ ስዊድን ዜጋ ስለሆንኩ የስዊድን መንግስት አቋም አውቃለሁ እና ይህ ጥያቄ ይነሳል። አውሮፓ ስደርስ በጣም ሴድ አቅኗል። በዛን ጊዜ በተስማሙት መሰረት ገንዘብ ተከፍሏል። እነዚህ ዜጎች ኢትዮጵያ ተመልሶ መቋቋም አለባቸው። ምክንያቱም በእነዚህ አውሮፓ ሀገራት አዳዲስ የመጡ ወጣት መንግስታት የፓርቲ መሪዎች ጸረ ማይግሬሽን ናቸው። ስደተኞቹን በምንም ታምር አይፈልጉም። እንዳውም ዝም ብሎ ከምጠመጡ ይታሰሩ እያሉ ነው እና ከዚህ ሁሉ ችግር አሁን ስደተኞቹ ፍረስትሬት ሆነዋል። ድሮ የነበራቸው ትንሽ ስራ ሰርቶ የመኖር መፍታቸውም እየተነፈጉ ነው። አሁን ስዊድን ነገር ለብዙ ጊዜ አሁን በቅርብ ከዓመት በኋላ ዲፖርት እያደረጉ ነው ሰዎችን እና ይህ ከሚሆን ከመንግስት ጋር እነሱም መቀበል አለብን።
አቶ ባይሳ አንስተናቸዋል ከሚሏቸው ምክረ ሀሳቦች መካከል ስደተኞቹ ተጨማሪ የሁለት ዓመት ቆይታ ተፈቅዶላቸው በተለያዩ ሙያዎች እንዲሰለጥኑ የሚጠይቅ ሲሆን ተፈጻሚ አልሆነም ይላሉ።
አውሮፓ ውስጥ ቆይተው የሙያ ትምህርት ከቀሰሙ በኋላ ራሳቸው መንግስታቶቹ ይፈልጓቸዋል። ምክንያቱም አውሮፓ ትልቅ ሌበር ክራይሲስ አለ፣ ሰራተኛ የለም እና ሁለት ዓመት ገንዘብ አስተውበት ካሰለጠኗቸው በኋላ አይመልሷቸውም ወደ ኢትዮጵያ። ና ቻንሱ አለ። ትዊ ስለ ስዊድን መናገር ይችላለሁ። ዶክተር አብይን ጥያቄ አቅርበዋል። ኢትዮጵያ ከተመለሰ በኋላ የጥያቄ ፎሎ አፕ ያገኘ አይመስለኝም። ምክንያቱም አንድ ስድስት ወር ወይ አንድ ዓመት ሳይቆይ ውጭ ጉዳይ ሚኒስትር ሌላ ነገር ተፈራርሟል ከውጭ ሀገር መንግስታት ጋር እና ኢትዮጵያኖችን መመለስ ጀምሯል። ምን ኢንፎርሜሽን ደረሰኝ በግሌ ዊች አይ ቲንክ ትክክል አልነበረም። ኦፍኮርስ እንዲህ ማለት አይችሉም። የታሰበው የሁለት ዓመት ስልጠና ጊዜውን እንግዲህ ይሄ ረበሸው።
የአውሮፓ ህብረት አባል ሀገራት ውስጥ የጸረ ስደተኞች አስተሳሰብ በሰፊው እየተስፋፋ መምጣቱና በተለይም በየሀገራቱ ላሉ እንደ ስራ አጥነት የመሳሰሉ ማህበራዊ ችግሮች ስደተኛው በመክንያትነት መነሳቱንም አቶ ባይሳ ገልጸዋል። ይህ የአሁኑ የህብረቱ ውሳኔም በህብረቱ አባል ሀገራትና በኢትዮጵያ መካከል ያለው ትብብራቸው ላይ ደስተኛ አለመሆናቸውን ለመጠቆም እንጂ ለጊዜውም ቢሆን የበረታ ስጋት የለውም ይላሉ።
ጸረ ስደተኛ የሆነ አቋም ገዢ ቦታ ይዟል አውሮፓ ውስጥ። ስለዚህ አሁኑም ካልተመለሱ ካልሆነ ደግሞ እንድናረጋለን ኢትዮጵያ ስለ ብቻ ያነጣጠረ አይደለም። እኛ ምንድነው በሁለት ምክንያት ነው መሰረኝ የሚገነው። አንደኛ ቁጥራችን ይበታል ብዙ ነው፣ ከሌሎች ሁሉ ይበልጣል። ሁለተኛ ደግሞ ኢትዮጵያ ውስጥ ባለው ፖለቲካ ሁኔታ ውስጥ አንዳንድ ለምሳሌ የውጭ ሀገር መንግስታት ኢትዮጵያ ላይ ማዕቀብ እንዲያደርጉ የሚወተውቱ ዳያስፖራ ፓርቲዎች ድርጅቶች ስላሉ ይህ ነገር ሲደረግ ልክ በኢትዮጵያ መንግስት ላይ በቃ ጥሩ እርምጃ ተወሰደ፣ የኢትዮጵያ መንግስት ተቀጣ አይነት ነው። አይደለም፣ ምንም ፖለቲካ ኮኔክሽን የለውም። በጣም ሶፍት የሆነ እርምጃ ነው ተወሰደው። እንግዲህ ለአሁኑ ጸጥ ይችላል።
አቶ ባይሳ ዋቅያ ይሁን እንጂ ሁኔታው በጥንቃቄ ካልተያዘ ከዚህም የከፋ ሊሆን ይችላል ሲሉ አስጠንቅቀዋል። ስደተኞቹ ወደ ሀገር ከመመለሳቸው በፊት የተለያዩ ስልጠናዎችን እንዲያገኙ በኤምባሲው ወይም በውጭ ጉዳይ ቢጠየቅ የተሻለ አማራጭ እንደሆነም ጠቁመዋል። የአሜሪካ ድምጽ በጉዳዩ ላይ የውጭ ጉዳይና የአውሮፓ ህብረትን ተጨማሪ ሐሳቦች ለማካተት ያደረገው ጥረት አልተሳካም። በሌላ በኩል ህብረቱ ይፋ ያደረገው መረጃ መሰረት ኢትዮጵያ ከጎርጎሮሳውያኑ 2020 እስከ 2021 ባለው ጊዜ ውስጥ ወደ ሀገራቸው እንዲመለሱ ከታቀዱ ዜጎቿ ውስጥ 10% ብቻ መመለሷን አመልክቷል። ይህ ሁኔታም የህብረቱን አባል ሀገራት ያሳሰበ መሆኑን ተመልክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ አመሰግናለሁ። ኢትዮጵያን የባህል ዋዜማ ግብይትን በተለያየ ድባብ እያሳለፉ ነው። ኬኔዲ አባተ ድባቡን ያስቃኘናል።
በአዲስ አበባ ሾላ ገበያ ከወትሮው ደመቅ ያለ የግብይት እንቅስቃሴ ይስተዋላል። ገበያውን በይበልጥ ያደመቀው ደግሞ ለፋሲካ በዓል የሚውሉ የተለያዩ ምርቶች ግብይት ነው። በስፍራው አግኝተን ያነጋገርናቸው አስተያየት ሰጪዎች በአንዳንድ የበዓል ፍጆታ ምርቶች ላይ ጭማሪ፣ በአንዳንዱ ላይ ደግሞ ቅናሽ መኖሩን ተናግረዋል። ጉልላት ዳኛቸው ከአስተያየት ሰጪዎቹ አንዱ ናቸው።
የበዓሉ ድባብ እንግዲህ ዞርዞር ይሄ ዶሮ አይቻለው፣ ዋጋውም ከ1600 አሁን ትላንት 1600 ነበር፣ አሁን 1200 ገብቷል። ሌላው በግ ነው። ያው በየቦታው ጠይቄ ነበር ትላንትና፣ ዝቅተኛው 10000 ብር ነው። ከዛ በላይ ነው በሙሉ ያለው ፍየሉም በጉ። ከፍ ያለበት ስንጠይቃቸው መንገድ ዝግ ነው፣ ከገጠር ብዙም አንመጣም የሚል ነው። ስለዚህ ዋጋው እየናረ ነው የመጣው፣ ምንም ማድረግ አንችልም ነው እያሉ ያሉት። ዋጋው ጨምረዋል። የጊዜ ሁኔታ ነው፣ ያው በየአቅጣጫው የሚታይ ነገር ነው። ስለዚህ ሰላሙ፣ ፍቅሩ እንዲመጣ መተዛዘኑ፣ መተሳሰቡ ቢኖር ደስ ይለኛል። ምክንያቱም ሰዎች ነን፣ እንደ ሰው እንተያይ ብዬ ነው ማለት።
በቃኛቸው የበዓል ፍጆታ ምርቶች ላይ ከወትሮው የተወሰነ የዋጋ ጭማሪ እንዳለ የሚገልጹት አቶ ትልቁ ዓለም ተስፋዬ ደግሞ መንግስት የዋጋ ንረቱን ለማረጋጋትና ለዚህ አንዱ ምክንያት ነው ያሉትን ሰላምን ለማረጋጋት መስራት እንዳለበት ይመክራሉ።
ገበያው እንደምታየው ዶሮ ተራ ዶሮዎችን እንደምታየው እስከ 3 እስከ 4 እስከ 5 ይላሉ። በኤርፎራ እስከ 7 ይላሉ። ሽንኩርት እስከ 60 ብር አለ። ዘይት እስከ 80፣ ሌላው ቅቤም እስከ 6 አለ፣ እስከ 7ም አለ። ከብቻው አንጻር ትንሽ በአሁኑ ጨመር ያለ ነው። አሁን ኑሮ እየጨመረ ነው እንደምታዩ፣ አካባቢውም እንደምታዩ ኑሮ እየጨመረ ነው። ስለዚህ መንግስት ይህን አይቶ ዋጋው ማስተካከል አለበት። ግጭቶች በሰላም እንዲፈቱ በሰላም ማድረግ ያለበት መንግስት ነው።
በሌላ በኩል ከአምራቹ ቀጥታ ለማህበረሰቡ ምርት እንዲደርስ በሚል በተለያዩ አካባቢዎች የተቋቋሙ አነስተኛ የግብይት ስፍራዎችና የሸማች ማዕከላት ምርቶችን በተመጣጣኝ ዋጋ እያቀረቡ መሆናቸው የዋጋ ንረት ጫናውን እየቀነሰ እንደሚገኝ ገለጹም አሉ። ሸዋዬ ደቻሳ ከነዚህ ስፍራዎች በአንዱ ሲሸምቱ ነው ያገኘናቸው።
የበዓሉ ድባብ እንግዲህ አሁን አርብ ላይ ነው ያለነው። ዛሬ ስግደት ነው፣ እየሰገድን ነው ዛሬ የምንገዛው። ነገ ደግሞ ነው ገበያው በጣም እየጦፈ የሚሄደው። አሁን ያለነው እንግዲህ እዚህ ትንንሾች እነኚህ ሸማቾች የሚያቀርቡልን ነው እየገዛን ያለነው። አሁን እነሱ ገበያውን ደህና አድርገው ይዘውታል። አሁን እነሱ ባይኖሩ እንቁላል 8 ብር እናገኛለን ብለን አናስብም። ሽንኩርቱም ቆንጆ ነው፣ 50 ብር በሰላል። ዘይት ነው፣ ዘይት ትንሽ ያዝ ብሏል። ዘይት 1100 ብር ነው፣ እሱ ትንሽ ከፍ ብሏል እንጂ በተረፈ ደህና ነው፣ ቆንጆ ነው። እንዲህ አይነት ገበያዎች ደግሞ በየቦታው ቢሄዱ፣ አሁን ለምሳሌ የሌለባቸው አካባቢ ቢሄዱ ተቀናንሰው ጥሩ ነው ብዬ አስባለሁ።
ወርቅነሽ ዘገየም መሰል አስተያየት ሰጥተውናል።
የአመት ባል ገበያ ለገበያ ይኑ የመጣሁት የዘንድሮ የአመት ባል ገበያ ከአምናው የተሻለ ነው። በአሁን ሰዓት ላይ መንግስት በዚህ በገበያ ላይ የሰራው ስራ በጣም ቆንጆ ነው። በሸማቾች ደረጃ ብዙ ነገሮች ቀንሰዋል። እንቁላል አለ፣ ቅቤ አለ፣ ብዙ ነገሮች አሉ። ስለዚህ ከአለፈው አመት መንግስት በተሻለ ደረጃ ለገበያተኞች ጥሩ አቅራቦትን አድርጓል።
በሌሎች የኢትዮጵያ አካባቢዎችም የበዓል ግብይቶች በመከናወን ላይ ናቸው። በተለያዩ አካባቢዎቹ ግጭት ካለበት የአማራ ክልል ባህር ዳር ከተማ በስልክ ያናገርናቸው አንድ አስተያየት ሰጭ ስለ በዓሉ ድባብና ስለ ገበያው ሁኔታ ተከታዩን ብለዋል።
የበዓል ድባቡ ከጎላ ጎደል ደህና ነው። ከብት ገበያው ዳይሎግ ግን ትንሽ ወደድ ይላል። ሰላማዊ እንቅስቃሴ አለ። አሁን ዞሮ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም በዓል ይሁንላችሁ።